የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ አርብ ህዳር 18 2012 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
የብሔራዊ ብረታ ብረት ኢንጂነሪንግ ኮርፖሬሽን የቀድሞ ዋና ዳይሬክተር እና ሌሎች ተከሳሾች መካከል ሁለቱም ለደህንነታቸው ስጋት እንዳለባቸው በመግለጽ ሌላ ማረሚያ ቤት እንዲዛወሩ ጠየቁ።
ዘገባ ይኖረናል። ሰዓሊና የፎቶግራፍ ኢንስታሌሽን ወይም የመግጠም ባለሙያ እናስተዋውቃቸዋለን።
ማንኛውም የዛሬ 5 አመት ነው የመጣው። ሐሳቡ ምንድነው? በማንኪያና በሹካ የተሰሩ ቅርጾች ናቸው። ማንኪያና ሹካ ደግሞ ማለት እጅ አፋችን ሳይዝ የተሰሩ ትንንሽ ክንድ ያላቸው እጆች ማለት ነው። ጣት ኖሮ ሹካ ነው ከለለ ማንኪያ። ብታሁን እንደ እኔ እንደ ምልክት ቋንቋ በእጅ ቋንቋ እንደማውራት
ለኮና ሆሰና ይባላል። በምሽቱ ይዘነዋል። የኢትዮጵያ ብሔራዊ ሎተሪ አስተዳደርና የአማራ ክልልን ጥያቄዎች ጠይቀናል።
የህዝብ ግንኙነት ኃላፊው አቶ ቴድሮስ ነዋይ በአማራ ክልል ስላለው ቤቲንግ ተጠይቀዋል። ለበይደራ ቆይተን ነበር። ለዛሬ ይዘነዋል።
ትኩረት ፍቃዱንም እንንሰጠው ፍላጎት ስላለን እንሻው ፍላጎት ስላለን ያንን ፍላጎት መሰረት አድርገን እንንሰጠው ነው። ያ ፍላጎት ህብረተሰቡን የሚጎዳ ከሆነ ምልክቶች እየታዩ ነው ቼክ አናረግና የሚቆም ነው ወይን አሽሽተንም የበለጠ ቁጥጥሩን አጠንክረን ክትትሉን አጠንክረን ተግባራዊ እናደርገው ነው።
እስከ ዝግጅታችን ማብቂያ አብራችሁን ከቆያችሁ ይህንንና ሌሎች ለምሽቱ ያዝናቸውን ዘገባዎች ታደምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና
ኤደን ገረመው አብረናችሁ እንሆናለን። በቅድሚያ ግን
አጫጭር ዜና እናሰማችሁ።
ከዜናዎቹ ጋር ወደ እናንተ መተናል። የኢራቅ የጸጥታ ኃይሎች ትላንት በአብዛኛው ባልታጠቁ የተቃውሞ ሰልፈኞች ላይ ተኩስ ከፍተው ቢያንስ 40 ሰዎች ተገድለዋል። ጸረ መንግስት ተቃውሞ ባለፈው ወር ከተጀመረበት ጊዜ አንስቶ የከፋ ጥቃት ከደረሰባቸው ቀናቶች መካከል አንዱ መሆኑን የደህንነትና የህክምና ባለስልጣናቶች ተናግረዋል። ናስሪያ በተባለችው ደዋይት ከተማ የደህንነት ኃይሎች መንገዶችንና ድልድዮችን ዘግተው በነበሩ ተቃዋሚዎች ላይ ተኩስ በከፈቱበት ወቅት ቢያንስ 25 ሰዎች ሲገድሉ ከ200 በላይ መቁሰላቸው ተዘግቧል። መንግስት በመላው ደቡባዊ ኢራቅ ፍርሃት ለማስከበር ወታደራዊ ኃይል መላኩን ገልጿል። እዛው አካባቢ በሚካሄደው ተቃውሞ ኃይል መጠቀም እንደበዛበትም ተገልጿል። ተቃዋሚዎቹ ህንጻዎችን፣ ድልድዮችን እንደሚቆጣጠሩና ከሞላ ጎደል በየዕለቱ እንባስ መጪ ጋዝና ተኩስ ከሚከፍቱባቸው የደህንነት ኃይሎች ጋር እንደሚጋጩ ታውቋል። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ድርጅት በናስሪያ የተፈጸመውን ጥቃት በደም የታጠበ ሲል አውግዞታል። በመቶዎች የሚቆጠሩ የአየር ንብረት ለውጥን ሂደት ለመገደብ ተጨማሪ እርምጃ እንዲወሰድ የሚጠይቁ ሰልፈኞች ዛሬ በሲድኒ አውስትራሊያ አዲስ በሆነ በዓለም አቀፍ ደረጃ የሚካሄድ ተቃውሞ ሰልፍ ጀምረዋል። የአውስትራሊያ የተቃውሞ ሰልፍ እየተካሄደ ያለው የሀገሪቱ ደቡብ ምስራቅ ክፍል ከቅርብ ሳምንታት ወዲህ በመቶዎች በሚቆጠር የሰደድ እሳቶች በተጎዳበት ወቅት ነው። የተቃውሞ ሰልፈኞቹ የተሰባሰቡት የሊበራል ፓርቲ ዋና ጽህፈት ቤት በሚገኝበት ኒው ሳውዝ ዌልስ ሲሆን መንግስት አዲስ የከሰል የነዳጅ ዘይትና የጋዝ ውጥኖችን እንዲያስወግድ ጠይቋል። በበርካታ የእስያና የፓስፊክ ከተሞችም ብዙ ሌሎች ሰልፈኞች የግሬታ ተንበርግ ጥሪ አስተጋብተዋል። ግሬታ ተንበርግ የአየር ንብረት ለውጥ ዘመቻ የሚታካሄድ የ16 ዓመት ዕድሜ የስዊድን ተወላጅ መሆኗ ይታወቃል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ትላንት በተከበረው የምስጋና ቀን በዓል አፍጋኒስታን ያሉት የአሜሪካ ወታደሮችን ሳይታሰብ ጎብኝተዋል። አስተዳደራቸው ከታሊባን ጋር የሰላም ንግግር መቀጠሉንና የአማጽያኑ ቡድን ተኩስ የማቆም ፍላጎት እንዳለውም ተናግሯል። ፕሬዝዳንቱ ይህን ያሉት ከታሊባን ጋር ለአንድ ዓመት ያህል ሲካሄድ የቆየውን የሰላም ንግግር እንዲቋረጥ ካደረጉ ከሶስት ወራት ያነሰ ጊዜ ካለፈው በኋላ ነው። ለ18 ዓመታት ያክል የዘለቀውን የአፍጋኒስታን ጦርነት ለማቆም ስምምነት ለመፈረም ከተቃረቡ በኋላ ነበር ፕሬዝዳንቱ ንግግሩን ያቋረጡት። የአፍጋኒስታኑ ጦርነት አሜሪካ ከምንም ጊዜ የረዘመ ወታደራዊ ተሳትፎ ያደረገችበት ሆኗል። ፕሬዝዳንት ትራምፕ ከአፍጋኒስታን ፕሬዝዳንት አሽራፍ ጋኒ ጋር ባግራም የአውሮፕላን ማረፊያ ላይ ተገናኝተው በተነጋገሩበት ወቅት ታሊባን ስምምነት ማድረግ ይፈልጋል፣ እኛም እያነጋገርናቸው ነን፣ የተኩስ ማቆም ስምምነት ላይ የሚደረስ መሆን አለበት ብለናቸዋል። እነሱም የተኩስ ማቆሙን አልፈለጉትም ነበር። አሁን ግን ይፈልጋሉ ተስማምተዋል ብለዋል ትራምፕ። እስካሁን ባለው ጊዜ ከታሊባን በኩል የተሰማ ምላሽ የለም። አድማጮች ለሰዓቱ ያዝንላችሁ አጫጭር ያለም ዘገባዎች ዜናዎች እነዚህ ነበሩ። ከቀሬ ካፒና ፕሮግራሞች ጋር አብራችሁ አምሹ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ቀዳሚ የዕለቱን ውሳችን እናስደምጣችሁ።
የብሔራዊ ብረታ ብረት ኢንጂነሪንግ ኮርፖሬሽን የቀድሞ ዋና ዳይሬክተርና ሌሎች ተከሳሾች ለቀረበባቸው ክስ መልስ ለመስጠት ቀጠሮ ጠይቀዋል። ከተከሳሾቹ መካከል ደግሞ ሁለቱ ለደህንነታቸው ስጋት አለብን ስላሉ ወደ ማረሚያ ቤት እንዲዛወሩ አቤት ብለዋል። ፍርድ ቤት የተለያዩ ትዕዛዞችን ሰጥቶ ተለዋጭ ቀጠሮ ቆርጧል። መለስካቸው አመሃ ዝርዝር አለው።
የፌደራል ጠቅላይ አቃቢ ሕግ በነ ሜጀር ጀነራል ክንፈ ዳኘው ላይ ለመሰረተው አዲስ ክስ መልስ ለመስጠት ፍርድ ቤቱ ተለዋጭ ቀጠሮ እንዲሰጣቸው የተከሳሽ ጠበቃ ጠየቁ። ጠበቃው ዛሬ ረፋዱ ላይ ለተሰየመው የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ 18ኛ ወንጀል ችሎት ጨምረው እንዳስረዱት አቃቢ ሕግ የመሰረተው ክስ ዋስትና የሚያስከለክል በመሆኑም የዋስትና ጥያቄ እንደሌላቸው ገልጸዋል። ጠበቃው በማከልም በተለይ ሶስተኛ ተከሳሽ ማለትም ኮሎኔል ሸጋው ሙልጌታ በቀደሙት ክሶች ብዙ ጊዜ አቃቢ ሕግ ምስክር ሆነው የቀረቡ በመሆናቸው አሁን ባሉበት የቅሊንጦ ማረሚያ ቤት የደህንነት ስጋት እንዳለባቸው አብራርተዋል። ስለሆነም ተከሳሹ አሁን ካሉበት የቅሊንጦ ማረሚያ ቤት ወደ ቃሊቲ ማረሚያ ቤት ዞን 4 ተብሎ ወደሚጠራው ክፍል እንዲዛወሩ ፍርድ ቤቱ ትዕዛዝ እንዲሰጥላቸው አቤቱታ አቅርበዋል። ፍርድ ቤቱ አቃቢ ሕግን ሐሳብ በጠየቀው መሰረትም ተከሳሾቹ ዋስትና ያልጠየቁ በመሆናቸው ጉዳያቸውን እዚያው ሆነው እንዲከታተሉ ነው የሚጠይቀው ብሏል አቃቢ ሕግ። በተጨማሪም ያልቀረቡ ተከሳሾችን ፌደራል ፖሊስ እንዲያቀርብ ፍርድ ቤት ትዕዛዝ እንዲሰጥልን ብሏል። ሁለቱም ወገን ያዳመጠው ፍርድ ቤት የተከሳሽ ጠበቃ ባቀረቡት አቤቱታ መሰረት የደህንነት ስጋት አለብን ያሉት ተከሳሾች አሁን ካሉበት ማረሚያ ቤት ወደ ቃሊቲ ማረሚያ ቤት እንዲዛወሩና ማረሚያ ቤቱም ለደህንነታቸው በማያሰጋ ስፍራ እንዲያዛውራቸው ትዕዛዝ ይጻፍ ብሏል። ያልቀረቡ ተከሳሾችም እንዲቀርቡ ለፌዴራል ፖሊስ እንዲጻፍ ፍርድ ቤቱ ጨምሮ አዟል። በመጨረሻም የተከሳሾችን መልስ ለመስማት ለህዳር 30 ቀን 2012 ዓ.ም ተለዋጭ ቀጠሮ ይዟል። የፌዴራሉ ጠቅላይ አቃቢ ሕግ ትናንት በብረታ ብረት ኢንጂነሪንግ ኮርፖሬሽን የቀድሞ ዋና ዲሬክተር ሜጀር ጀነራል ክንፈ ዳኘው፣ ሌተና ኮሎኔል ጸጋዬ አንሙት፣ ኮሎኔል ሸጋው ሙልጌታና በኮሎኔል መሐመድ ብርሃን ላይ አዲስ የከባድ ሙስና ወንጀል ክስ መስርቶባቸዋል። አዲሱ የአቃቢ ሕግ ክስ እንዳብራራው ተከሳሾቹ የማይገባቸውን ጥቅም ለማግኘት በማሰብ በ2004 ዓ.ም በኮርፖሬሽኑ የግዢ መመሪያ መሠረት የግዢ ፈጻሚው አካል ግልጽነት፣ ተጠያቂነት፣ ጥራት ባለው በተቀላጠፈና ወጪ ቆጣቢ በሆነ መልኩ በተወዳዳሪ ዋጋ በጨረታ መፈጸም ሲገባቸው መመሪያውን ወደ ጎን በመተው ያለ ጨረታ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የመከላከያ ሚኒስቴር ፍላጎት ሳይጠየቅ ሲኢኤልኢሲ እና ኤኤልአይቲ ከተባሉ የቻይና ኩባንያዎች ተመሳሳይነት ያላቸውን ራዳሮች ግዢ መፈጸማቸውን አስረድተዋል። የአቃቢ ሕግ ክስ አራቱንም ተከሳሾች በግል ፈጽመዋቸዋል ያላቸውን ድርጊቶች ከመዘርዘሩም በላይ የተገዙት 111 የእግረኛ ሰራዊት ራዳሮች ናሙናዎች መውጣታቸውንም ይናገራል። ለናሙና የመጣው ራዳር በሀገር መከላከያ ሰራዊት በተደረገ የመስክ ሙከራ ሀገሪቱ ካላት ደረጃ አኳያ ዘመናዊ ያልሆኑ፣ ወጣ ገባ ለሆነ መልክዓ ምድር የማያገለግሉ፣ ሰው እንስሳትና ሌሎች ግዑዛን ነገሮችን የማይለይ፣ ከቦታ ቦታ ለማንቀሳቀስና በቀላሉ መጠቀም የማያስችል መሆኑ ተረጋግጧል ይላል የአቃቢ ሕግ የክስ ማመልከቻ። ስለሆነም ይላል ይኸው ማመልከቻ፣ ስለሆነም ቀደም ሲል ስማቸው የተዘረዘረው ሰዎች ከሁለቱም ድርጅቶች ኮርፖሬሽኑ የተረከባቸውን ራዳሮች እስካሁን ያለ አገልግሎት በመጋዘን እንዲከማቸው በማድረግ በአጠቃላይ ለማይጠቅሙ ራዳሮች ግዢ 214,443,021.83 ብር ክፍያ በመፈጸም በሕዝብና በመንግሥት ላይ ጉዳት በማድረስ የሀገሪቱን የወንጀል ሕግ ልዩ ልዩ ድንጋጌዎችን በመተላለፍ በከባድ የሙስና ወንጀል አቃቢ ሕግ ከሷቸዋል። አራተኛው ተከሳሽ ኮሎኔል መሐመድ ብርሃን እስከ ዛሬ ፍርድ ቤት አልቀረቡም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው።
ዛሬ እንግዲህ አርብ ስለሆነ የጋቢና ጥበብ ቀጣዩ ዘገባችን ነው። ወደ ለሳሊ ፎቶግራፍና የኢንስታሌሽን ወይም ደግሞ የመጥቀም ባለሙያ ነው። ባሳሳል ዘዴው ደግሞ ኮንቴምፖራሪ ወይም ያሁኑ ጊዜ ጥበብን ይከተላል። ኤደን ገረመው ለይኩን ናሁሰናይ የተባለን ወጣት አነጋግራ ተከታዩን ዘገባ አሰናድታለች።
የዛሬው እንግዳይ ከ20 አመታት በላይ በስዕልና በፎቶግራፍ ሙያ ላይ ቆይቷል። ቀለማትን ማዋደድ፣ ብርሃንን ከጨለማ፣ ብርሃንን ከቀለም ማዋሃድ፣ የዕለት ተዕለት ህይወት የሚገለጥባቸውን ቁሶች አጉልቶ በማውጣት እውነትን፣ መንፈሳዊነትንና ዓለምን በስዕል በፎቶግራፍና በቅርጻ ቅርጽ መግለጽ ስራው ሳይሆን ህይወቱ እንደሆነ ይናገራል። በአሳሳል ዘይቤው ኮንቴምፖራሪ አርት ወይም ደግሞ የአሁን ጊዜ አሳሳል ዘይቤ ቢከተልም ከቅርብ ጊዜ ወዲህ የ17ኛው ክፍለ ዘመን አሳሳሎች እየማረኩት መጥተዋል።
ለይኩናው ሰናይ ፈንታሁን የተወለድኩት እዚሁ አዲስ አበባ ፒያሳ ዶሮ ማነቂያ ባለ አካባቢ ነው። በአገር ፍቅርና በዶሮ ማነቂያ ያለ ትንሽ ሰፈር ነው። ሹፌር ሰፈር ይባላል። ሳፈሩ ልጄን ያደግኩት ራሴን በራሴ እያስተማርኩኝ ስዕልን የጀመርኩት አሁን ኮንቴምፖራሪ አርት የሚለውን እንግዲህ ዘዬ ውስጥ ብኖርም ትኩረቴ የቤተ ክርስቲያን ስዕል ላይ ነው። ግን የቤተ ክርስቲያን ስዕል ራሱ ሳይሆን ግን አሁን ነው ሞር የቤተ ክርስቲያን ስዕል ላይ ያተኮርኩት። በተለይ የ17ኛው ሴንቸሪ ስዕሎች አሳሳል ላይ ትኩረቴን አድርጌያለሁ። በቃ አሁን እኔ በተረዳሁበት አሁን በመጣሁበት በገባኝ መልኩ ልክ የአሁን ስዕል የሚባል የራሴን ዘዬ የራሴን አሳሳል ዲዚሽን የመጣው ግን መምህር እንዴት ሆነ ካልሽ ይመስለኛል ስድስተኛ ክፍል ላይ ይህንን ፎቅ ሳሉ ይህንን እንደዚህ ሳሉ ተብለን ውጭትን ስምስል አቃለና ስላለው የኔ ስዕል ወዳለው ግን ከጓደኛዬ በማርክ ማነሱ እንድና እንደ ውድድር ጀመርኩት ማለት ነው። ጓደኞች እንደሚያወዳድሩናል እና ማስታወሰው ይህንን ነው።
የፎቶግራፍ ጥበብና ስዕልን አዋህዶ የሚሰራው ላይኩን ወደ ፎቶግራፍ ጥበብ ለመግባቱ እቃዎችን በመቅጠም ሀሳብን መግለጽ ወይም የኢንስታሌሽን አርት
አሁን ለምሳሌ ፎቶግራፊ ስጀምር እንዴት ነው ጀመርኩት? ኢንስታሌሽን የሚባል አርት አለ። ለምሳሌ ብርጭቆ፣ ጠርሙስ እንደዚህ ሳህን አስቀምጠን ስንችል አስቀምጠን መሳሉ ፎቶ ማንሳት እንደማለት ነው። ምንም ልዩነት የለውም። ያንን ቅሶች ደግሞ በማንጠልጠል እንደዚህ ጋለሪ ሊሆን ይችላል። እንደዚህ እቃዎችን በማንጠልጠል ሀሳብ መግለጽ የሚጀምር ኢንስታሌሽን አርት ይባላል እና ለእኔም መነሻ ኢንስታሌሽን አርት ቪዲዮም አልጋዬ ለምሳሌ ኮርኒስ ላይ ነው የሰቀልኩት እና ከስር ወደ ላይ ነው ማየው። እዛ ስር ደግሞ ምን አንጠልጥያለው? ዣንጥላ አለ፣ እንደዚህ የሙዚቃ መሳሪያ አለ፣ ጫማ አለ፣ እንደዚህ ቆዳ እንደዚህ ልክ የአልጋ ስር አይነት ስሜት ለመፍጠር እየሰራሁት አለ እና እሱ ፎቶ ዶክመንት ይፈልጋል። ስለዚህ ካሜራ ውስጥ ገባው ማለት ነው። እስከ አጭር ቪዲዮም ሳርግ እንደገና ዳርክ እያልኩኝ ሲሄድ ፎቶግራፊ ውስጥ ገባው እና ሞር አሁን እኔ ፎቶግራፊ ላይ በመሳል ነው የኔ እንግዲህ መታወቅ ርሱን አቲንክ ሰው ይወደዋል ይመስለኛል። እኔ እንግዲህ የ20 አመት ብቸኛ ስቱዲዮ ውስጥ የሚኖር ምስል እዛው ማስተምርበት ምግብ የሚሰራበት ሁሉ ነገር ነው። ስለዚህ ልክ ስዕል እንደ መብላት ማለት ነው ለእኔ። ለምን ስነሳም ስተኛም ከስዕል ጋ ነው እንደዚህ እና ሁሌ ሀሳብ አለ። የድሮ ቤት ነው ያለሁበት፣ 70 ደረጃ ነው አካባቢ እና ራስ መኮንን ድልድይ እንደውም ራስ መኮንን ሐውልት እንደዚህም ብለን ስናያቸው የኛን ስቱዲዮ የሚጠብቁ ይመስላል እና አሁን በ20 አመት ጊዜ ውስጥ ደግሞ ጉራማይሌ አርት ሴንተር የሚል ጋለሪም ከላይ ተወልዷል።
ዳግማዊ ምኒልክ ትምህርት ቤት ስዕልን አንድ ብሎ የጀመረው ላይኩን ከአለ ፈለገ ሰላምና ከተፈሪ መኮንን ትምህርት ቤቶች ተመርቋል። በአመታት ጉዞ ከሄደባቸው ትምህርት ቤቶች እኩል አብረው ሲሰሩ ከነበሩ አርቲስቶችም የተማረው ብዙ እንደሆነ ያሳስባል። ባለፉት አመታት የጀመራቸው ፍላይንግ ስፑን ወይም በራሪ ማንኪያዎች የተሰኙ ቅርጾቹ በተለያዩ የዓለም ክፍላት እየዞሩ ይገኛሉ።
ፍላይንግ ስፑን የዛሬ 5 አመት ነው የመጣው። ሀሳቡ ምንድን ነው? በማንኪያና በሹካ የተሰሩ ቅርጾች ናት። ማንኪያና ሹካ ደግሞ ማለት እንደ አፋችን ሳይዝ የተሰሩ ትንንሽ ክንድ ያላቸው እጆች ማለት ነው። ጣት ሲኖረው ሹካ ነው፣ ከሌለው ማንኪያ። ልክ አሁን እንደ እኔ እንደ ምልክት ቋንቋ ነው፣ በእጅ ቋንቋ እንደ ማውራት፣ ባልና ሚስትን ስንል እንደ መፋቀር፣ ፍቅር እንደ መስራት። እነዚህን እያሰብኩ ነው እነዚህን ቅርጾች የምሰራቸው። ለምን አንድ አለም አቀፋዊ ካራክተር ናቸው። ማንኪያን አሁን ዝም ብለሽ ስታያት በቃ ታስቦባት የተፈጠረች ነው። ከኢትዮጵያ ዓለም ጥግ እስከ ጥግ ያገናኘች ማቴሪያል ነች። እሷም የሆነ ሀሳብ ባቀር ከዓለም ጥግ እስከ ጥግ መነጋገር መግባባት ይችላል። 26 ሀገር ዞረዋል። ልክ እንደ ትልቅ የአደባባይ ቅርጽ ያላቸው ፎቶዎች ያም እንግዲህ እኔ ብቻ አይደለሁም እንግዲህ 26 ሀገር ይዘፍኩት እንግዲህ ሌላው ፍላይንግ ስፑን ሜምበርሺፕ ክለብ የምንለው ሰዓሊዎች፣ ፎቶግራፈሮች እኔ ያለሽኩበት ቦታ እነዛን ቅርጾች ወስደ ፎቶ አንስተው ያመጣሉ ማለት ነው። በፎቶግራፊ ቀርበዋል፣ በቅርጽ ቀርበዋል፣ እንደገና ደግሞ በአኒሜሽን ቀርበዋል። በፓስቴል ድሮይንግ ኤግዚቢሽን ነበረ። እንደ ቅርጽ ብለን ስናስብ እነዚህ በሳይዝ ከእጅ አልፉም። አሁን በቅርቡ ለንደን አክስፖ ላይ አቅርቤ መጥቻለሁ። ሌላው ፈረንሳይም ተመላልሻለሁ። እንደዚህ ደግሞ ማሊ፣ ኮንጎም እንደዚሁ አፍሪካን ፎቶግራፈርስ ሚቲንግ ላይም እንደዚሁ ተገናኝቼ ከክሬተሮች ጋር ማስተር ክላስ የሚባል ተካፍያለሁ። አሁን እንግዲህ ላይንስቱን ሁለቱን ለመቀጠል እንግዲህ እዚሁ ጉራማይሌ አርት ሴንተር ካንግ እያወራን ነው።
ስዕል ዓለምን የምናይበት መስኮት፣ ፍጥረታትን፣ የነገሮችን መስተጋብር የምናደንቅበት የምናመሰግንበት የፎስ መንገድ ነው የሚለው ለይኩና ሁሰናይ ስራዎቹም ለሌሎች ይህን ስሜት እንዲያጋቡ ምኞቱ መሆኑን ተናግሯል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ኤደንና እንግዳዋን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የአማራ ክልል ወጣቶች ማህበር በባህር ዳርና ጎንደር የሚገኙና የኳስ ጨዋታ ውድድሮችን መነሻ አድርገው የተከፈቱ ቁማር ቤቶች ወጣቶችንና ታዳጊዎችን ህይወት እያበላሹ በመሆኑ መንግስት በአስቸኳይ እንዲዘጋቸው መጠየቃቸውን በትላንትናው ዕለት መዘገባችን ይታወሳል።
ለንግድ ቤቶቹ ፍቃድ የሰጠው የኢትዮጵያ ብሔራዊ ሎተሪ አስተዳደር አገልግሎቱን የሚሰጡት ቤቶች የውርርድ ማጫወቻዎች እንጂ ቁማር ቤቶች እንዳልሆኑ መግለጹንም ጠቅሰን ነበረ። የብሔራዊ ሎተሪ አስተዳደር የህዝብ ግንኙነት አስተባባሪ አቶ ቴድሮስ ነዋይ ጋር ያደረግነውን ቃለ ምልልስ ለዛሬ ማሳደራችንም የሚታወስ ነው። ጽዮን ግርማ ናት ያነጋገረቻቸው፣ ከሚያብራሩበት ይጀምራል።
ስፖርት ውርርድ ነው የምንለው። የስፖርት ውርርድ ማለት እዛ እናንተ አሜሪካም ሀገር እየተፈጸመ ያለ ህጋዊ የሆነ ነገር ነው። ቁማር ሲሆን አንድ ሰው ተጎድቶ፣ አንድ ሰው በጣም ብዙ ገንዘብ በልቶ፣ የአንደኛው ሰው ደግሞ ማህበራዊ ህይወት የሚበላሽበት ነው። የስፖርት ውርርድ ግን ብሔራዊ ሎተሪ አስተዳደር በተቋቋመበት አዋጅ መሰረት አድርጎ በዛ ደግሞ የስፖርት ውድድር ውርርድ መመሪያ በወጣው መሰረት የሚሰጥ ነው። ይህን ሲያደርግ ግን ቁማር የማያሰኙ ምክንያቶች አሉት። አንደኛው 20% ከገቢያቸው እነዛ የሚያጫውቱት ሰዎች አጫዋቾቹ ሰዎች እኛ ቁማርተኞች አይደለም እንላቸው፣ እነሱ 20% መክፈል አለባቸው ከትርፋቸው። ሌላው ለእኛ መስሪያ ቤት ከገቢያቸው 15% ኮሚሽን ይከፍላሉ። በተጨማሪ ታክስ ይከፍላሉ ለመንግስት፣ መንግስት ግዴታ አለባቸው። የሰው ኃይል ይቀጥራሉ። ስለዚህ ማህበራዊ አስተዋጽኦ ከፍተኛና የመንግስት ግዴታዎችን የሚያስፈጽም ስለሆነ እኛ ቁማር አንለውም። በኢትዮጵያ ውስጥም በሌላው ዓለም በጣም የቆየ ነው። በኢትዮጵያ ውስጥ ከተጀመረ ወደ 1-8 ዓመት የሆነዋል። በጣም የተስፋፋው ባለፈው ዓመትና በዚህ ዓመት ነው። ስለዚህ ህብረተሰቡ ባለፈው ዓመትና በዚህ ዓመት ሲስፋፋ ምንድን ነው ይሄ ነገር የሚል ጥያቄ እያስነሳ ነው ያለው። በዚህ ዓመት ነው በተለይ ጥያቄው እየጎላ የመጣው። አሁን እኛ ይህንን መሰረት አድርገን ደግሞ ከዛ ውጤት ተነስተን ፌክቱን እያየነው ነው ማለት ነው።
አንደኛ አሜሪካን ሀገርን ጠቅሰዋል። አሜሪካን ሀገርን ከኢትዮጵያ ነባራዊ ሁኔታ ጋር ማነጻጸር በጣም ሩቅ ነው። እዚህ አሜሪካን ሀገር ስለምኖር የእሱን መነሻ አድርጌ ልናገር ጋር እችላለሁ። ምክንያቱም አሶች ገና ከመነሻው ወደዚህ የሚሄዱባቸው መንገዶች ወይም ራሳቸውን አውቀው ተምረው ወደ ማህበረሰቡ የሚለቀቁበት መንገድ በጣም ሰፊ ነው። ኢትዮጵያን ወጣትና በተለይ ብዙ ችግር ውስጥ ያለፈ ወጣት፣ ስራ አጥ ወጣት፣ የትምህርት ስርዓቱ እንደተበላሸ የሚነገርበት አገር ላይ ያለ ወጣትን ከአሜሪካን ወጣት ጋር ማነጻጸር ተገቢ አይመስለኝም። እርሱ እንዴት እንዳዩት አላውቅም። ወደ ጥያቄ
አይደለም፣ የእናንተን ወጣት መጥፎ ጎን እኮ አይደለም የሚወሰድ ነው። ይሄ የማህበራዊ ጉዳይ ነው። ከልጆቹ ስፖርት ወዳ ይጫወታሉ፣ ስፖርት ያያሉ፣ የእንግሊዝ ፕሪሚየር ሊግ ያሉ፣ ሌሎቹንም ላሊጋዎች ያሉ፣ ያን መዝናኛ ላይ ናቸው ሁልጊዜ ቅዳሜና እሁድም ከሌሎችም ቀናት። ከዛ በተጨማሪ በዚህ በመዝናኛ ሁኔታቸው እንደ አንድ ማህበራዊ ዘርፍ ያንን ይዘው ነው ይህን የሚያደርጉት እና ከመዝናኛዎቹ አንዱ ነገር ነው። ብዙ አሜሪካ ውስጥ ብዙ መጥፎ ነገሮች አሉ። ስለዚህ አይደለም እኛ አሁን እኔ እየተከስኩ ያለው
እሱን እንግዲህ በሌላ ውይይቶች ምን መጣበታል። ምክንያቱም የእድሜም ጉዳይ አለ። አሜሪካን ሀገር ውስጥ 18 ዓመት ያልሞላው ልጅ 21 ዓመት ያልሞላው ልጅ የማይገባባቸው ቦታዎች አሉ። አሁን እንደሚነግሩኝ
ይሄን በህግ ነው ይሄን በ18 ዓመት እንዲለጥፉ ይገደዳሉ።
ግን እንደሚነግሩኝ ባህር ዳርና ጎንደር ያነጋገርኳቸው ወጣቶች 13 ዓመት የሆናቸው ልጆች ሁሉ እንደዚህ አይነት ቦታዎች እንደሚገቡ ነው።
ያ ከተጀመረ 8 ዓመት ነው። ባለፈው አመትና በዚህ አመት በጣም ህብረተሰቡ መጫወት ሲጀምር ወጣቱ አሁን ዳይነት ጉዳዮች እየመጡ ስለሆነ አሁን ኢፌክቱን የምናይበት ነው ያልኩት። እስካሁን ብዙ ህዝቡ በደንብ እየተጫወተው አልነበረም። በዚህ አመት ነው እየጎላ የመጣው። ባለፈው አመት ግማሹ አመት እየጎላ የመጣው።
የት የት አካባቢ ናቸው አሁን? ባህር ዳርና ጎንደር ብቻ ናቸው ያሉት?
ፍቃድ የሰጠናቸው ድርጅቶች አሉ። እነሱ ፍቃድ አውጥተው በመላ ኢትዮጵያ ማጫወት ይችላሉ። ከነዛ ከተሞች አንዱ ባህር ዳርና ጎንደር ናቸው።
መንግስት ከነዚህ ገቢዎች ተጠቃሚ ነው። የመንግስት ሲጠቀም ወደ ህዝቡ ይወርዳል የሚል ነገር አንስተዋል። የአማራ ወጣቶች ማህበር በጎንደር ያሉትና በባህር ዳር ያሉት እንደሚሉት መንግስት ገንዘብ ከመሰብሰብ በተጨማሪ ትውልድን በመቅረጽ ውስጥ ተሳትፎ ሊኖረው ይገባል። ትውልድን መቅረጽ አለበት። በእንደዚህ አይነት አስቸጋሪ ጊዜ ውስጥ ትውልድን መቅረጽ ሲገባው ገንዘብን ታሳቢ ብቻ በማድረግ ወጣቶችን ለጥፋት የሚያነሳሳ ጥናት አድርገናል ይላሉ። ይሄንን ታሳቢ አታደርጉም?
ይሄ አሁን ያልሽው አጠቃላይ ፖሊሲ የመንግስት ፖሊሲ ነው። ታክስ ፖሊሲ፣ የሴቶች ፖሊሲ እንደየአግባቡ ይፈታ ነው። እንደኛ መስሪያ ቤት ግን ከዚህ ከስፖርት ውርርድን አንስቶ እችን አንስቶ ላይ ያለውን አጠቃላይ ነገር የመንግስት ፖሊሲ ትውልድን እያጠፋ ነው ብሎ ለመደምደም አስቸጋሪ ነው። እንደኛ መስሪያ ቤት ግን የስፖርት ውርርድ ፍቃዱንም የምንሰጠው ፍላጎት ስላለ ነው። መነሻው ፍላጎት ስላለ ያንን ፍላጎት መሰረት አድርገን የምንሰጠው ነው። ያ ፍላጎት ህብረተሰቡን የሚጎዳ ከሆነ ምልክቶች እየታዩ ነው፣ ቼክ አናረግና የሚቆም ነው ወይን አሽሽተንም የበለጠ ቁጥጥሩን አጠንክረን ክትትሉን አጠንክረን ተግባራዊ የምናደርገው ነው እንጂ አንድ ፖሊሲ ስናወጣ ያንን ወጣት የእኛም ዜጋ የእኛም ልጆች ናቸውና በአይነት ነገር የምንሰራው ጉዳይ አይደለም።
ወጣቶቹ የሚሉት ምንድን ነው? በቀጥታ ከሌላ አገር ኮፒ አድርጎ በማምጣት አጠቃላይ ፖሊሲውን ሳይሆን እንዲህ ያለ ነገር በሚደረግበት ሰዓት በቀጥታ ከሌላ ሀገር ኮፒ አድርጎ በማምጣት ገንዘብን ብቻ ታሳቢ አድርጎ ለምሳሌ ይላሉ እነዚህ ወጣቶች። እነዚህ ወጣቶች በዚህ ውርርድ አያቆሙም። ይሄን ውርርድ ለሚያረጉ ሲመጡ ይሰበሰባሉ፣ ለሌሎች ሱሶች ይዳረጋሉ። ይሄ ራሱ ሱስ ሆነባቸዋል። ስራ የላቸውም። አብዛኞቹ ወጣቶች ስራ ሰርተው ወይም እንደ መዝናኛ አይደለም ይሄንን የሚያደርጉት። ሌላ የሚሄዱበት ቦታ ስለሌላቸው እንዲህ ያለ ነገር ሲያገኙ ተሰብስበው ለተሻለ ነገር ከመስራት ይልቅ ራሳቸው ይጠፋሉ፣ ሌሎችንም ወጣቶች ያጠፋሉ። ኢትዮጵያ ካለችበት ነባራዊ ሁኔታ አንጻር እንዲህ ያለ ነገር ተቀርቶ መምጣት አይገባውም ነው የሚሉትና ለዚህ አስተያየታቸው ምን ምላሽ አሉት?
አሁን የምትነግሪኝ ሎጂክ እኮ ጠቅላላ እስከዛሬ ኳስ ሲያዩ የሚደረገውን ነገር ነው የምታየው። ማንቸስተር ዩናይትድ እና አርሴናል ሲጫወቱ አሁን የምታያቸው ችግሮች በሙሉ በወጣቶቹ ፉክክር አለ እና ይህንን አንስቶ ለስፖርት ውርርድ ብቻ መስጠት የተለየ ስፖርት ውርርድ ያመጣው ጉዳይ አለ። እኛ ይህንን ጉዳይ እናየዋለን ብዬሻለሁ። ግን እንዲያውም እስካሁን በዝርዝር ቅድም ታሸዋትን የምናየው ጉዳይ ይሆናል። ግን ችግሩን ሁሉ ከስፖርት ውርርዱ ሳይሆን እኛ እንዲያውም አሁን እየደረሰን ያለው መረጃ ምንድን ነው? በፊት አንድ አርሴናልን የሚደግፍ አንድ ልጅ በጣም ለዛ ያለው ስሜትና ፍላጎት እስከ መጣላት እስከ ምናምን የሚያደርሰው ነው። አሁን ግን የእሱ አቋም አንድ ቡድን ላይ ብቻ አይደለም የሚመሰረተው፣ የተለያዩ ቡድኖች አሉ። እሱ እዛ የሚፎካከራቸው ሶስት አራት ሊሆኑ ይችላሉ። እዛ ላይ ነው አሁን ስሜቱ ያለው እና ያ በፊት አንድ ቡድን ብቻ ይዞ ልውስጥ የሚገባው ልጅ ያ ስሜቱ እየቀነሰ በተለያየ እሱ በተወዳደረባቸው እሱ በተፎካከረባቸው ውድድሮች ባስያዛቸው ውድድሮች ነው ስሜቱ ያለው እና እንዲያውም እየቀነሰ ነው ያለው ያ ስሜት መጋጋል የሚል ነው እስካሁን እኛ ያለ ነው። ወጣም ወረደ ግን መጨረሻ ላይ እኔውና ሌሎችም የሚያዩት አካል ያጥኑትና የሚታይ ጉዳይ ነው።
ግን አሁን ያነሱት ነገር ላይ አንድ ጥያቄ ለመጨመር ያህል ያም እኮ ትክክል አይደለም ተብሎ ትችቶችን ሲያስነሳ ቅሬታዎችን ሲፈጥር ወጣቶቹ በኳስ ምክንያት እርስ በርሳቸው መጣላት የለባቸውም፣ ስለዚህ እንዲያሉ ጨዋታዎች ላይ ትኩረት ማድረጋቸው ትውልድን እየገደለ ነው፣ እንደውም ኢትዮጵያ ውስጥ ኢትዮጵያንና ወጣቶችን እየገደላቸው ያለው ጫትና ሱስና ኳስ ነው በሚል የማህበረሰብ አጥኚዎች በጣም በተደጋጋሚ ትችት ሲያቀርቡበት የነበረ ጉዳይ ነው። ስለዚህ እሱ ማሻሻል ነው የሚሻለው ወይስ ወደ ውርርድ ማሳደግ ነው የሚሻለው?
እሱ እኮ የኔ ጉዳይ አይደለም አልኩ ቅድም። የአጠቃላዩ የማህበራዊ ጉዳይ ሹ
በምሳሌ ስላነሱት ነው።
ይሄ ስፖርት ውርርድ እዛ መሀል ላይ አንድ ስፖርት ውርርድ ብሎ የመጣ ነው እና ከአጠቃላይ ከጫት ጋር ከአጠቃላይ ከስፖርት ጨዋታ ጋር የወጣቱ ጉዳይ ጋር እና ከአጠቃላይ ፖሊሲ ጋር የሚያያዝ አይደለም የኛ ጉዳይ። የኛ ጉዳይ አንድ የስፖርት ወጣቶች የሚመራረጡበት ጉዳይ ነው። ይህ ጉዳይ ያንን ካባባሰው በቅርብ የተፈጠረ ክስተት ነው። ከወጣ 10 ዓመት ሆኖታል። አሁን ስሜቱ እየመጣ ካለ ብዙ ልጆች መጫወት ከጀመሩ 1 ዓመት አይሞላውም። ወደ 7 ወር 8 ወር ነው የምናየው ጉዳይ ነው። ፊክቱን አይተን ያንን ጉዳይ የሚያባብስ ከተባለ የወጣቱን የማህበራዊ ምስቅልቅል የሚያመጣ ከሆነ ማናቆምበት ምክንያት የለም። እኛ እንዲያውም የተቋቋም ነው የህግ ወጥ የእድል ጨዋታዎችን ለመከላከል ነው። መንግስት በእንዲህ አይነት ጉዳይ ጣልቃ የሚገባው እንጂ ለመባባስ አይደለም። ይቋቋሙ የብሔራዊ ሎተሪ አስተዳደር ግለሰቦች ህገ ወጥ የእድል ጨዋታን ስለሚያካሄዱ ራሱ መንግስት አካሄዱ ራሱ መንግስት ኢንተርቬንሽን ውስጥ ገብቶ ህብረተሰቡ በእንዲህ አይነት በህገ ወጥ የእድል ጨዋታ እንዳይታለል ነው። አሁንም እኛ ፍቃድ ባንሰጠውም እንዲህ አይነት ነገሮች ፍላጎቶች ነበሩ፣ ግለሰቦች ያካሄዱ ነበር። ያንን መሰረት አድርገን መመሪያ ወጣ ነው። እኛ ሀገር ብቻ ያለ አዲስ ክስተት አይደለም። ስለዚህ አይተን ደግሞ የሚያባብስም ከሆነ ሊቆም የሚችል ነገር ነው።
እንግዲህ በትናንትናው ዕለት ያነጋገርናቸው የአማራ ክልል የጸጥታና ደህንነት ኃላፊው አቶ አገኘው ተሻገር በዚህ ጉዳይ ላይ ክልሉ ጥናት አድርጎ እርምጃ እንደሚወስድ መግለጻቸው ይታወሳል። ኤደን፣ እንግዲህ ዝግጅታችንን ዛሬ አርብ ነው በዚሁ እናጠቃል።
አዎ፣ ግን ከዛ በፊት ሙዚቃ እንጋብዛችኋለን። ዘ ዊኬንድ አዲስ ዘፈን ተቆጥ እስቲ አስተዋውቁ።
ሄርትለስ የሚል አቤል ተስፋዬ ሄርትለስ፣ እሱን ጋብዘን እኛ ከሱ ጋር እንተዋችኋለን። ደህና ደሩ። ጽዮን ግርማና
ኤደን ገረመው ስናስተናግዳችሁ አምሽተናል። አስተያየቶቻችሁን እንደተለመደው እንግዲህ በቪኦኤ አማርኛ ላይ አድርሱን። መልካም ምሽት።
Tundra, dan vi har ju sagt att han har mått.